የተከበራችሁ ተመልካቾቻችን በዛሬው በሚኖረን መርሃ ግብር በጾም ወቅት ከአመጋገብ ጋር የሚነሱ ጥያቄዎችን በአንስተን ከአንድ መምህር ጋር ቆይታ ይኖረናል። መምህራችንን ከመጋበዛችን በፊት ግን በማቴዎስ ወንጌል ምዕራፍ 4 ያለውን ጾምን አስመልክቶ የተጻፈውን ጽሑፍ እናቀርባለን። ከታተሉ ዘንድ ግብዣችን ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስ ወንጌል ቅዱስ ማቴዎስ እንደጻፈው ምዕራፍ 4 ከቁጥር 1፣ ከዚህም በኋላ ከዲያብሎስ ይፈተን ዘንድ መንፈስ ጌታችን ኢየሱስን ወደ ምድረ በዳ ወሰደው። 40 ቀንና 40 ሌሊትም ጾመ። ከዚህም በኋላ ተራበ። የሚፈታተነውም ቀርቦ አንተ የእግዚአብሔር ልጅ ከሆንህስ እነዚህን ድንጋዮች ዳቦ እንዲሆኑ እዘዝ አለው። ጌታችን ኢየሱስም መልሶ ሰው የሚኖረው ከእግዚአብሔር አፍ በሚወጣው ቃል እንጂ በእንጀራ ብቻ እንዳይደለ ተጽፏል አለው። ከዚህም በኋላ ዲያብሎስ ወደ ቅድስት ከተማ ወስዶ በቤተ መቅደሱ ጫፍ ላይ አቆመው። አንተ በእውነት የእግዚአብሔር ልጅ ከሆንህስ ከዚህ መር ብለህ ወደ ታች ውረድ፣ ይጠብቁ ዘንድ ስለ አንተ መላእክቱን ያዛቸዋል፣ እግርህም በድንጋይ እንዳትሰነካከል በእጃቸው ያነሱሃል ተብሎ ተጽፏልና አለው። ጌታችን ኢየሱስም መልሶ አምላክህ እግዚአብሔርን አትፈታተነው ተብሎ ደግሞ ተጽፏል አለው። ከዚህም በኋላ ዲያብሎስ እጅግ ረጅም ወደ ሆነ ተራራ አውጥቶ የዓለም ሁሉ መንግስታት ክብራቸውን ሁሉ አሳየው። ብትሰግድልኝ እጅ ብትነሳኝም ይህን ሁሉ እሰጥሃለሁ አለው። ከዚህም በኋላ ጌታችን ኢየሱስ አንተ ሰይጣን ካጠገቤ ሂድ፣ ለጌታህ ለእግዚአብሔር ስገድ፣ እርሱንም ብቻ አምልክ ተብሎ ተጽፏል አለው። ከዚህም በኋላ ዲያብሎስ ተወው፣ እነሆም መላእክት ሊያገለግሉት መጡ። የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ የተመሰገነ ይሁን። መምህር፣ ጥሪያችንን አክብረው ወደ ስቱዲያችን ስለመጡ በእግዚአብሔር ስም እናመሰግናለን።
በዛሬው ዕለት ጾምን በሚመለከት በተለይ ከጾም ጋር ተያይዞ በአመጋገብ ዙሪያ ለሚነሱ ጥያቄዎች ምላሽ ለመስጠት ፈቃደኛ ስለሆኑ በእግዚአብሔር ስም እናመሰግናለን። በጾም ወቅት ለህሙማን ስጋ የተለየ የአመጋገብ የስግደት ስርዓት አለ? ከዚህ ብንነሳ
እንግዲህ ቤተ ክርስቲያናችን ለሁሉም ስርዓቱን ስትሰራ ኢታጽሩዎሙ ጾሮክ ወደ ከባድ ሸክም አታሸክሟቸው ብሎ አምላካችን እንደተናገረው እንደሚመጥነው ነው ስርዓቱን የምትሰራው። ለህሙማን በጾም ሰዓት በጣም ከባድ ህመም ላለባቸው ትፈቅዳለች። ምክንያቱም ሰለስቱ ምእት በፍትሐ ነገሥትም በሃይማኖተ አበውም ያስቀመጡት አለ። ወዘይ ጾመ ጾመ አርብአ ወረቡ አርብ ለእመ ኮነ ካህነ ይትመተር እመ አርጊሁ። አብይ ጾምን ወይም ደግሞ ጾመ አርብአን አምላካችን መድኃኒታችን ኢየሱስ ክርስቶስ ለእኛ አርአያና አብነት ይሆን ዘንድ እኛ እንድንበት ዘንድ ጾሞ ጹሙ ያለንን አርብአ ጾምን፣ አርብዕ ረቡን፣ ሌሎችንም አጽዋማት የማይጾም ሰው ቢኖር ለእመ ኮነ ካህነ ይትመተር እመ አርጊሁ ካህን ቢሆን ይላል ፍትሐ ነገሥት አንቀጽ 15 አንቀጸ ጾሙ፣ ካህን ቢሆን ከሹመቱ ይሻር። ወለ እመ ኮነ ህዝባዊ ይትፈለጥ እምእመናን፣ ህዝባዊ ቢሆን ደግሞ እንዶ ምእመን ቢሆን ከምእመናን አንድነት ይለይ፣ የታወቀ ጽኑ ደዌ ካልኖረበት በቀር ይላል። እንግዲህ የታወቀ ጽኑ ደዌ ለመጾም የማያስችል እንግዲህ በተለይም በዚህ ዘመን ብዙ ደዌያት አሉ። ሁል ጊዜ መድኃኒት በመውሰድ ህይወትን ለጊዜው በዚች ምድር ለመኖር ሲባል ብዙውን ጊዜ ጾም እንድንጾም ስግደት እንድንሰግድ የማያስችሉ በሽታዎች አሉና እንደ አይነት ጽኑ ደዌ ያለበት ካልሆነ በቀር እነዚህን አጽዋማት የማይጾም ቢኖር ካህን ቢሆን ከሹመቱ ይሻር፣ ምእመን ቢሆን ከምእመናን ይለይ ይላል። ይሄ ሲል እንግዲህ የታወቀ ደዌ ለእመ ወደዌ ክሱት የታወቀ የተገለጸ ግልጽ የሆነ ጽኑ ደዌ ካለበት ግን ለዛ ተፈቅዷን ማለት ነው። ተፈቅዷን ማለት ነው እና ከደዌው አንጻር ያ ደዌው ራሱ በተለይም ደግሞ የጾም ዋነኛው ሕግ ከመሆኑም ሆኖ ከመሰራቱም በተጨማሪ ፍትወተ ስጋን ለማድከም ነው የጾም ዋናው ትርጉም። ፍትወተ ስጋን ለማድከም ስጋ ሲበላ ሲጠጣ ደም ይመላል ይላሉ አባቶች በትርጓሚያቸው ሲያብራሩ። እንደ ልቡ ሲበላ ሲጠጣ ደሙ ይመላል የሰው ልጅ። ደም ሲመላ ደግሞ አውጡኝ አውጡኝ ይላል ብለው ተርጉመውታል። ያ ማለት ወደ ኃጢአት ጎዳና እንዲሄድ ያዘጋጃልና ይጋብዛል። በዚህ ምክንያት ሰው በመብላቱ በመጠጣቱ ደሙ በመምላቱ ምክንያት ያን የገባውን ለማስወጣት ሲል ለኃጢአት ይጋለጻል፣ ከእግዚአብሔር ጋር ይጣላልና የጾም ዋነኛው ጠቀሜታው ኃይለ ፍትወትን ለመግታት ስጋውን ለመጎሰም ለማድከም። ጾም እንግዲህ ልጓም ነች። ልጓም እንስሳትን ማለት እኛን ሊያገለግሉ የተፈጠሩ ፈረሱን በቅሎውን የሚገታ ልጓም ነው። ልጓም የሌለው ፈረስ ገደል ይጥላል፣ እንደ ልቡ ዘሎ ስለሚሄድ ለአገልግሎት ብዙ አይመችም። ልጓም ካለው ግን ወደ ፈለግነው አቅጣጫ እንመራዋለን። ጾምም የሰው ልጅ ወደ ፈለገው ስጋዊ ፍላጎቱ እንዳይሄድ ለጉማ ገትታ ወስና ለእግዚአብሔር የምታስገዛ ፈቃደ ስጋን ለፈቃደ ነፍስ የምታስገዛ ልጓም ስለሆነች፣ ይሄ ደግሞ ሰውየው ማለት ነው ህማም ያለበት ደዌ ያለበት የታወቀ ጽኑ ደዌ ያለበት ሰው ለፈቃደ ስጋ አይነሳሳም፣ ኃጢአት ለመስራት አይጋበዝም። ምክንያቱም ራሱ ደዌው እንግዲህ ደዌያት ደዌ ዘበጸጋ ደዌ ዘእሴት እየተባሉ የበረከት ደዌ ተሰጧሉ። እንዲሁ ደግሞ ልዩ ልዩ ደውያት አሉና ደውየው በራሱ አድክሞታን ያን ሰው እንደ ጸጋ ሆኖ የሰጠውም በኃጢአት የመጣ ይሁንም ሰውነቱን እየጎሰመ ስላደከሙ ፈቃደ ስጋውን ለመፈጸም አይጋበዝም ማለት ነው። ለእነዚህ በጽኑ ደዌ ለተያዙ ቤተ ክርስቲያናችን ሰለስቱ ምእስራ ሲሰሩ ይህንን አስቀምጠዋል። ያው እንግዲህ በመጠኑም ቢሆን የሚገባውን ምግብ እየተመገቡ እግዚአብሔር እንዲያገለግሉ ማለት ነው።
ከስግደት ጋር ተያይዞ
ስግደትም እንግዲህ እንደዚሁ ነው። አይስገዱ ብላ ብቻ ቤተ ክርስቲያን አታስተምርም። የሚችል ከሆነ ትንሽ ትንሽ መስገድ አለበት። ጾም ሲጾም ስግደት አለ፣ ጸሎት አለ፣ ምጽዋት አለ፣ ብዙ ትሩፋቶች አሉና የጾም አጃቢዎች እነዚህን እንኳን ባይሰግድ እንኳን በተለይም ስግደት ለሚቻላቸው ነው። ከጾም ጋር የሚሄድ ነው። መውደቅ መነሳት ነው። ይሄ ሰውዬ ወይም አንዲት እናት አንዲት እህት በጽኑ ደዌ የተያዙ ከሆኑ መስገድ አይችሉም፣ መንቀሳቀስ አይችሉም። የሚችሉ ከሆነ ግን ራሳቸውን አስተካክለው በመጠኑም እየተመገቡ እግዚአብሔርን እያመሰገኑ የሚችሉ ከሆነ ማገልገል አለባቸው። ምክንያቱም በረከተ ስጋ በረከተ ነፍስን ስለሚያሰጥ ከደዌያቸውም ሊገላግላቸው ስለሚችል የሚችሉ ከሆነ በመጠኑም መጾም አለባቸው፣ በመጠኑም መስገድ አለባቸው። የማይችሉ ከሆነ ግን እግዚአብሔር ከባድ ሸክም በምእመናን ላይ ሊያሸክም ስላልፈለገ ከባድ ሸክም አታሸክሟቸው ብሎ ነው ያስተማረውና በዚህ መልኩ እግዚአብሔርን ማገልገል እንደሚችል ቤተ ክርስቲያናችን ስርዓት በሰለስቱ ምዕት ወስነውልናል ማለት ነው።
ለሽማግሌዎችና ለሕፃናት በጾም ወቅት የተለየ ስርዓት ተሰርቷል?
እንግዲህ ለሽማግሌዎች ሽማግሌዎች ናቸውና ከጾም ከጸሎት ከስግደት ይራቁ የሚል ቤተ ክርስቲያን ስርዓት የላትም። አሁን እንዳልኩት ሽማግሌም ሆነ ወጣትም ሆነ ለሽማግሌዎች የብቻ እንዲመገቡ አይደለም፣ በህመም ምክንያት ከሆነ ነው። አጠቃላይ ሽማግሌዎችም ሆኑ ወጣቱም ሆኑ በህመም ምክንያት ከሆነ አሁን እንዳልኩት ነው፣ መጾም የማይችሉበት አጋጣሚ መስገድ የማይችሉበት አጋጣሚ ከሆነ እንጂ እንዳውም ሽማግሌዎችማ ለህፃናቱ አስተማሪዎች መሪዎች ስለሆኑ በጤንነት እያሉ ጾም መጾም አለባቸው። ስግደቱ እንኳን ለሽማግሌ የግድ ስገዱ እንዳይባል ሰውነት ደርቋል። በመጠኑ ግን እንደው ወድቀው ተነስተው እንኳን እንደ ወጣቶች መስገድ ባይችሉ በአድኑኑ ፈጣሪያቸውን ማስታወስ ፈጣሪያቸውን ለማገልገል መገዛታቸውን ለመግለጽ የሚቻላቸውን ማድረግ ይገባቸዋል እንጂ የአመጋገብ ስርዓት ይህ ነው ለሽማግሌዎች የጾም ስርዓት ይህ ነው ተብሎ የራሱ የተወሰነ የለም። ለህፃናት ህፃናት እስከ 7 ዓመት ድረስ ጾም የግድ የአዋጅ ጾም መጾም እንደሌለባቸው እንደማይገባቸው ያው ከ7 ዓመት በኋላ ነው ለህፃናት የታወጀው። ምክንያቱም ነገሩ ህፃናት ጾምን የሚለማመዱት ገና በ40 ቀንና በ80 ቀን ነው። ይጾማሉ አይጾም ማለት አይደለም፣ በአዋጅ ታውጆ የግድ ይህን ማድረግ ያለባችሁ ህግ ነውና ተብሎ መጾም ያለባቸው ከሰባት ዓመት በኋላ እንደሆነ ነው የተወሰነው እንጂ ከዛ በፊት ግን ጾምን እየተለማመዱ ነው የሚያድጉት ገና በአርባ ቀን ነው በሰማንያ ቀን ይህ ማለት ምንድን ነው ወንድ በተወለደ በአርባ ቀኑ ሴት በተወለደች በሰማንያ ቀናቸው ክርስትና ይነሳሉ ከተጠመቁ በኋላ ወደ ገዳመ ቆሮንቶስ ነው የሚሄዱት ወደ ጾም ስፍራ ነው የሚሄዱት አምላካችን ተጠምቆ ወደ ገዳመ ቆሮንቶስ ሄዶ አርባ መዓልት አርባ ሌሊት እንደጾመ ህፃናትም በተጠመቁበት ዕለት ወዲያውኑ ሳይውሉ ሳያድሩ ተጠምቆ ስጋውን ደሙን ነው የሚቀበለውና ስጋውን ደሙን ሳይቀበል አይሄድምና ህፃን ተጠምቆ ወዳው ከተጠመቁበት ሰዓት ጀምሮ ስጋውን ደሙን እስከሚቀበሉ ድረስ እንግዲህ ቅዳሴው የቅዳሴው ስርዓት አንድ ሰዓት ሊይዝ ይችላል። ሁለት ሰዓትም ረዥም ቅዳሴ ከሆነ ሊይዝ ይችላል። ህፃናት ከእናታቸው ጡት ለደቂቃ እንኳን ተለይተው የማያውቁ የአርባ ቀንና የሰማንያ ቀን ህፃናት የቅዳሴው ስርዓት እስከሚፈጸም ከጥምቀት ከተጠመቁ በኋላ ስጋውን ደሙን እስከሚቀበሉ ድረስ አንድ ሰዓት ሁለት ሰዓት መጾም ለነሱ የአርባ ቀንና የአርባ መዓልትና የአርባ ሌሊት ጾም እንደሆነ ይቆጠራል እና እስከሚቆርቡ ድረስ ይጾማሉ። ከዛም በኋላ ደግሞ እንደዚሁ በየሳምንቱም በየወሩም እናት አባቶቻቸው ጊዜ እያመቻቹ ለቁርባን በሚያዘጋጇቸው ጊዜ ይጾማሉ። ምክንያቱም ቅዳሴ ሲገባ ከጡቱ ይከለከላሉ። ቁርባኑን ጾመው ነው የሚቆርቡትና በእንዲህ ለማመዱታን በአዋጅ የሚጾሙት ግን ከሰባት ዓመት በኋላ ነው። እስከዛ ይህን ያህል ስገዱ፣ ይህን ያህል ጾሙ ተብሎ ውሳኔ የለም።
ለእርጉዞችና ለሚያጠቡ ከአመጋገብ ጋር ተያይዞ የተሰራ ስርዓት አለ።
ለእርጉዞችና ለሚያጠቡ ይህ ነው ይመገቡ፣ ጾሙን ይሻሩ፣ መጾም የለባቸውም የሚል የተወሰነ ስርዓት የለም እስካሁን ድረስ ሊቃውንቱም። እንዲሁ ግን ከችግሩ አንጻር የሚቸገሩ ከሆነ በተለይም አንዳንድ እናቶች ጽንስ በማህፀናቸው በሚያድርበት ሰዓት ይቸገራሉ። የበሉት ብዙውን ጊዜ ከሆዳቸው አይቆይም፣ አይረጋጋም። በዚህ ሰዓት ብዙ ነገርም አስፈላጊው ነገር እንደው የጾሙ ምግብ እያለ እንቁላል፣ የእንስሳት ተዋጽኦ፣ ስጋ አማረን ይላሉ። ከዚህ ውጭ አንመገብም ይላሉ፣ ይሰቃያሉና በዚህ ሰዓት ምንም እንኳን እንደ መጾም የለባቸውም ወይም ደግሞ ስጋ እንስሳት ተዋጽኦ መመገብ አለባቸው የሚል ስርዓት እንኳን ባይኖር ይሄ የሚፈታው ከአበ ነፍሳቸው ከነፍስ አባታቸው ጋር በመመካከር ይሆናል። ነፍስ አባት ማለት እንግዲህ የቅርብ ተመልካች የቅርብ ችግር ፈች ስለሆነ ለነሱ ከነሱ ጋር ለምሳሌ ከስጋ ውጭ መመገብ የማትችል እናቱ ትሆን ከሆዷ የማይቆይ ቢሆን ሌላው ምግብ ይህን የሚፈታው አበ ነፍሱ ነው፣ ችግሯን አይቶ። ምክንያቱም ከህመምተኞች ከባድ ህመም ያለባቸው ሰዎች በጾም እንዲመገቡ ከተፈቀደላቸው እነዚህም ከባድ ህመምተኞች ናቸው። እንደ በተለይም ነፍሰ ጡሮችን ስንመለከት ሁለት ሰው መጋቢዎች ናቸው፣ ለራሳቸውም ተመጋቢዎች ናቸው። በማህፀን ያለውም ከነሱ ነው ምግቡን የሚያገኘውና ምግብ በየጊዜው ሊያስፈልጋቸው ይችላል። ነገር ግን በዚህ ሰዓት ይመገቡ ተብሎ የተወሰነ የለም። ቢሆንም ግን ከነፍሳቸው አባታቸው ጋር እየተመካከሩ ነፍስ አባቱ የሚበይነው ብይን ነው እንደ ችግራቸው። አንዳንድ እናቶች ምንም እንኳን በጽንስ በማህፀናቸው ቢያድርም እንኳን የተመገቡትም ምንም የማያስቸግራቸው ይህንን አምጡ ብለው የማይቸገሩም አሉ። ይህ አማረኝ የማይሉም አሉ። ይህ የተለያየ እንትን አላቸውና አንዳንዶች ደግሞ እንዳልኩት ነው፣ በቃ ይህ አማረኝ ግድ ይህን ካልበላ የሚል እንትን አላቸው። ይህንን በአበ ነፍስ ምክክር ችግራቸውን አይቶ ጊዜያዊ መፍትሄ የሚሰጣቸው በኋላ በቀኖና የሚካካስበት መንገድ ቢኖር እንጂ በጾም ሰዓት ለነፍሰ ጡሮችና ለሚያጠቡ ይህን ይህን ይመገቡ ተብሎ ስርዓት የለም። ከችግሩ አኳያ ግን መፍታት ያለበት አሁን እንዳልኩት አበ ነፍሱ ነው። እንደ ቅርብ ችግራቸው አይ በጣም ህመምተኛ ናት አስቸግሯታል ብሎ የራሱ በቃ ከህመምተኞች ቆጥሮ እንደዛ ሊያመቻች ይችላል። ከዛ ውጭ ግን በአመጋገብ ስጋ ይብሉ ወተት ይጠጡ የሚል ቀኖና የተወሰነ የለም።
ብዙዎች በጾም ወቅት የሚያነሱት አንድ ጥያቄ አለና በተለይም ወደ ክርክር የሚሄድ ከአሳ ጋር ተያይዞ የሚጠየቁ ጥያቄዎች አሉና አሳ በጾም ወቅት ይበላል?
እንግዲህ የጾም ዋናው ትርጉሙ የጾም ትርጉሙ ምንድን ነው ስንል ህግ ነው አምላካችን እንድንጾም እንድንጸልይ ራሱ 40 መዓልትና 40 ሌሊት ጾሞ ህግ ሰርቶ ይህንን ተቀብለን እኛ እንድንጠቀምበት ሰርቶንልናል። ህግ ነው። ከዚህ በተጨማሪ ደግሞ ህግ ከመሆኑ በተጨማሪ የጾም ጠቀሜታው ምንድን ነው ስንል ከመይድክም ኃይለ ፍትወት ፍትወተ ስጋ ወደ ኃጢአት ጎዳና የሚመራን ለኃጢአት የሚጋብዘን የስጋዊ ፈቃዳችንን የምንቆጣጠርበት ነው ጾም። እንግዲህ በጾም ሰዓት ከስጋ ከወተት ከእንስሳት ተዋጽኦ ከእንቁላል ከቅቤ ከነዚህ ለስጋችን ኃይል ሰጭ ምግቦች ከሆኑ ሁሉ መከልከል ነው። ይህንን መተው ነው። ከዚህ መታቀብ ነው። ከክፉ ነገሮች ሁሉ መጠበቅ እንዳለ ሆኖ እነዚህን ኃይል ሰጭ ምግቦችን ሁሉ እንድንተው ነው። ስጋችንን ለነፍሳችን እንድናስገዛ ነው። በዚህ በጾም ሰዓትና አሳን ስንመለከት አንዳንድ የውሃን ደም የለውም የሚል ምክንያት ነው ያሉ። እንግዲህ ምን ሊበሏት ሲፈልጉ ጅግራናት ይሏታል የሚባለው አባባል አይነት ነው። እና ኃይል ሰጭ ምግቦች ከሆኑት አንዱ እኔ እንደተመለከትኩት አሳ የሚመረትበት አካባቢ ነበርኩና ትምህርት ቤት ደም የለውም የሚል እንደውም ጽሁፍ ላይ ሁሉ ያወጡ ሰዎች አሉ። ደም አለው። ምክንያቱም ምንም እንኳን በባህር ውስጥ የሚኖር ቢሆንም እንደ ከእንስሳ ከዶሮዎች ወይም ደግሞ ከእንስሳት መካከል የሚመደብ ነው። ደም አለው። ቅባቱም ደግሞ ከቅቤ ይልቅ እሱ ቅባት አለው። ኃይል ሰጭነቱ ፈቃደ ስጋን ከሚያነሳሱ ምግቦች የበለጠውን ድርሻ የሚይዘው አሳ ነው ብዬ ነው የሚገምተው ካለው ተሞክሮ ካየሁት አንጻር። ስለዚህ በጾም እነዚህ ኃይል ሰጭ ምግቦች የስጋ የእንስሳት ውጤቶች ስጋ እንዳይበላ ቤተ ክርስቲያናችን ታዛለች። በዚህ ጾም ከእንስሳ የተገኘ ተዋጽኦ ስጋውን ቅቤውን አትመገቡባቸው ይላል። ዘእንበለ አሳ የሚላለ በፍትሐ ነገሥት አንቀጽ 15 በአንቀጽ ጾሙ ላይ ዘእንበለ አሳ የሚላለ እና ከአሳ በቀር ብለው የተረጉሙታን እንግዲህ ሊበሉ የፈለጉ ሰዎች ከአሳ በቀር ሌላውን ጾሙ። ግን ዋነኛ የአባቶች ትርጓሜ ዘእንበለ የሚለውም አተረጓጎሙ አሳም ሳይቀር ነው የሚለው ተብሎ የሚተረጉሙ አሳም ሳይቀር ጾሙ በእነዚህ አጾማት ነው የሚለው እንጂ ከአሳ በቀር የሚለውን ትርጓሜ አይደለም የሚይዘው። ምክንያቱም አሁን እንዳልኩት የአሳ አነሳሽነት የአሳ ምግብ ኃይል ሰጭነትን ስንመለከት ከሁሉም ምግቦች ይልቅ ፈቃደ ስጋን ለማነሳሳት ኃይል ሰጭነቱ ከሁሉም ምግቦች ይልቅ እሱ ይበልጣልና በአሳ በኩል ያለው ይህ ነው። ብዙ ሰዎች እንደ አይነት አስተያየት ይሰጣሉ። ግን የበሰሉ ሊቃውንት የጾምን ጥቅም ያወቁም ሊቃውንት እንዴት አሳ በጾም ይበላል እንዴ? አሳን ከመመገብ ይልቅ ሌሎችን የእንስሳት ስጋ ቢመገብ ያን ያህል አያነሳሳውም። እኔም በተሞክሮ እንዳየሁትና አሳ ፈጽሞ ፈጽሞ የተከለከለ ነው። አንደኛ ደም የለውም ለሚሉት ደም አለው። ደም ይፈሰዋል። ሲያርዱት ሲጠቡት ማለት ነው። ግድ መጥባት ነው የሚሉት በዛ አሳውን እሱን አሳውን ሲያርዱት ደም ይፈሰዋል። ቅባቱም ደግሞ ከሌሎቹ ቅባቶች ይልቅ ቅባትነት አለው። ስለዚህ አሳ በጾም ፈጽሞ የተከለከለ ነው በቤተ ክርስቲያናችን ስርዓት።
በአጠቃላይ በአመጋገባችን ዙሪያ በጾም ወቅት አመጋገባችን ምን መምሰል አለበት?
እንግዲህ በጾም ወቅት አመጋገባችን ያው እስከ ስንት ሰዓት መጾም እንዳለብን የቤተ ክርስቲያናችን ስርዓት ፍትሐ ነገሥቱ አባቶች ወስነዋል። እስከ 9 ሰዓት ከዛም አልፎ እስከ 11 ሰዓት መጾም እንዳለ እንግዲህ እንደየደረጃው መጾም እንዳለብን የቤተ ክርስቲያናችን ስርዓት ያዛል፣ በቀኖና ተወስኗል። አመጋገባችን በዚህ በጾም ወቅት አሁን የተከለከሉትን ምግቦች እንደማንጠቀም፣ ኃይል ሰጭ ምግቦችን አንጠቀምም፣ አንመገብም። ምክንያቱም ሰውነታችንን ለመግታት ለመወሰን ለነፍሳችን ስጋችንን ለፈቃደ ስጋችንን ለፈቃደ ነፍሳችን ለማስገዛት ስለሆነ ውለን መመገብ እንዲሁ ደግሞ መመገብ ያለብንን ኃይል ሰጭ ያልሆኑትን ለፈቃደ ስጋ ፈቃደ ስጋን የማያነሳሱትን እነዚህን ምግቦች የጾም ፍራፍሬ ምግቦችን መመገብ አለብን። በዚህ ሰዓት ለነራሳው የማይገባ በጾም ሰዓት እግዚአብሔር አምላካችን እያሰብን እግዚአብሔር አምላካችን ለእግዚአብሔር አምላካችን እየተገዛን እየሰገድን እየጸለይን እንዱ ደግሞ በዚህ ጾም ባልነበረበት ሰዓት በዘመነ ጥር ወይም ደግሞ በፋሲካ ወራት ከቁርስ ጀምሮ ምሳ እራት አለ። በዚህ በጾም ወቅት ግን ሲሆንም የተቻለው አንድ ጊዜ መመገብ አለበት። የቁርሱንና የምሳውን በጀት ለነዳያን መስጠት አለበት። እንግዲህ ጾም ከጸሎት ከመጽዋት ጋራ የተያያዘች ነች። ስንጾም መመጾት አለብን። ለቁርስ የነበረውን በጀታችንን ለምሳ የነበረውን በጀታችንን ለነዳያን መስጠት አለብን። እንደው በጾም ሰዓት መጽውቱ ስጡ ነው የሚለው። የምሳችንንም የቁርሳችንንም አሸጋሽገን ወደ እራት አንድ ላይ ደብል ካደረግነው ይህ በምሳው ከበር ያሰኛል፣ ጾማችንም ትርጉም አልባ ይሆናልና በአመጋገብ ስርዓታችን አንድ ጊዜ የተቻለው አንድ ጊዜ መመገብ አለበት። ያልተቻለው ደግሞ ያው በዘጠኝ ሰዓት ይመገባን እራቱን ይመገባን። የሚመገባቸው ምግቦችም ለፈቃደ ስጋ የማያነሳሱ ምግቦች መሆን አለባቸው። በአመጋገባችን ዙሪያ
እሺ፣ በአጠቃላይ እንግዲህ እስካሁን በአመጋገብ ዙሪያ ብዙ ነጥቦችን አንስተን ተነጋግረናል። በመጨረሻ ከአመጋገብ ጋር ተያይዞ ሊያስተላልፉት የሚፈልጉትን መልእክት ሊያስተላልፉና መርሐ ግብራችንን እንጨርስ።
እንግዲህ ከስጋ ከሌላውም ኃይል ሰጭ ምግቦች ብቻ ሳይሆን መከልከል ያለብን በዚህ በጾም ሰዓት ለእመ ኮንከ ዘይትክ ልትጹም እመባልእት፣ ከእህል ከውሃ መጾም የማይቻልህ ቢሆን ይላል። ቅድም መጀመሪያችን ላይ የጠቀስ ነው። እንደው ህመምተኞችም እንኳን ቢሆኑ ከእህል ከውሃ መጾም ባይችሉ የተሰራ ስርዓት አለ፣ የተነገረ ቃል አለና ከመባልእት መጾም የማትችል ብትሆን እንኳን በህመም ምክንያት በታወቀ ደዌ ምክንያት ይላል። ጾም እንከ እምህሊናት እኩያት፣ ከክፉ ሀሳብ ጾም ነው የሚለው። የጾም ዋናው ትርጉም ከስጋዊ ምግብ መከልከል ብቻ ከስጋው ከቅቤው ከወተቱ ከእንስሳት ተዋጽኦ ከሆነው መከልከል ብቻ አይደለም፣ ከክፉ ሀሳብ መከልከል ያስፈልጋል። ሰው ስጋውን በጾም እያደከመ ከክፋት ከተንኮል ከምቀኝነት አጠቃላይ ሰውን ከሚጎዱ እግዚአብሔርም ደስ ከማይሰኝባቸው ክፉ ስራዎች የማይጾም ከሆነ እሱ ጾሙ ትርጉም አልባ ይሆናል፣ ተቀባይነት አይኖረውም ማለት ነው። ከመባልእት ከእህል ከውሃ ከነዚህ ከተከለከሉት ምግቦች መጾም እንኳን ባይቻልህ በደዌ ምክንያት ጹም እንከ እምህሊናት እኩያት፣ ከክፉ ሀሳብ ጹም፣ ክፉ ስራህን ተው፣ በሰው ላይ በምቀኝነት መነሳሳትክን ተው ነው የሚለው። ቅዱስ ያሬድም ይጹም አይን እምርእየ ህሱም፣ አይን ከክፉ ነገር ክፉ ነገርን ከማየት ይጹም ነው የሚለው። ክፉ ነገርን ከማየት እንግዲህ ክፉ ነገር እንመለከት፣ ብዙ ክፉ ነገሮች አሉ በዚህ ዓለም ላይ መዘርዘር እንኳን ብዙ ባይቻልም ከጊዜው አንጻር እነዛን ክፉ ነገሮች አይተን ወደ እነዛ ተስበን ክፉ ነገር እንፈጽማለንና ያን ከማየት እንድንከለከል አዟል። አንደበታችን ክፉ ከመናገር እንዲጾም ክፉ ከመናገር እንደው እየጾመ ሰውነቱን በጾም እያደከመ አንደበቱን የማይገታ ሰውን የሚያሳዝን ከሆነ ሰውን የሚያስቀይም ከሆነ እሱ ጾሙ ትርጉም አልባ ተቀባይነት አይኖረውም፣ ትርጉም አልባ ይሆናልና ይጹም ልሳን እምነገረ ውዴት፣ ሰውን ከማካሰስ አንደበት፣ ሰውን ከመሳደብ፣ ሰውን ከማማት አንደበት ይጹም ይላልና አንደበታችንን ክፉ ከመናገር ጆሮአችንንም ደግሞ ክፉ ከመስማት እንግዲህ ብዙ ነገሮች የምንሰማቸው አሉ። ዳንሱ የምንሰማው ክፉ ነገር ነው። በጆሮአችን ብዙ ሳንፈልጋቸው የሚመጡ ነገሮች አሉና ብንሰማቸው እንኳን እሱን አትኩሮት ሰጥተን ለመስማት ሕሊናችንን መስጠት የለብንምና ክፉ ነገርን ከመስማት ጾሙ። አጠቃላይ መላ ሰውነታችን እግራችን ወደ ክፉ ጎዳና፣ ወደ መጠጥ ቤት፣ ወደ ሌላም ወዳልተፈለገው እግዚአብሔርና ሰውን ወደሚያሳዝን ቦታ እንዳይሄድ እግራችን ሊጾም ያስፈልገዋል። እጃችንም ሰውን ከመደብደብ ክፉ ነገር ለማድረግ እጁ ከማንሳት ሊጾም ያስፈልገዋል። መላ አካላችን መላ ሰውነታችን አንድ ሆኖ ሊጾም ያስፈልገዋል፣ ከእነዚህ ከተከለከሉት ምግቦች ብቻ ሳይሆን በጾም ሰዓት።
እሺ መምህር፣ ጊዜትን መሰረት አድርገው ለቃለ መጠይቁ ፈቃደኛ ስለሆኑ በእግዚአብሔር ስም እናመሰግናለን። በረከታችንን እናጠናክራለን። እግዚአብሔር ይባርክልን።
እናመሰግናለን።
Yeah.
ቃና ብቻ የለም ሌላ ለታደገ ሙጥላ
በደም ሊታጠብ